ሰላም ጤና ይስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ሐምሌ 26 2013 ዓ.ም ተመረጥ ምሽት መሰናዳችን ጀምሯል ለምሽቱ ከያዝንላችሁ ጥንቅሮች መሐከል ጥቂቶቹን እናስተዋውቃችሁ የመጀመሪያው እንግዳችን የወታደር ልጆች በግል ትምህርት ቤቶች ውስጥ ነጻ የትምህርት ዕድል እንዲያገኙ ጥረት እያደረኩ ነው ይላል
ውድቀት በኋላ ፍጻሜ እንዳለሽ ትንቢት ይናገራል የህፃናት ጩኸት የእናቶች ለቅሶ በመድረክ ላይ ጸንቶ ጩኸቱ ቢሰማ ይሄ ዋዜማሽ ነው የትንሳኤሽ ዜና ባለም እንዲሰማ
እንግዳችን ወጣት ጋዜጠኛና ገጣሚ ባሪያስ በዛብህ ይባላል ስለጀመረው እንቅስቃሴ ያጋራናል በሌላ በኩል ነዋሪነቷ በአሜሪካ ሀገር ያደረገችና አዲስ የንግድ ሐሳብ ይዛ እየሰራች ካለች ሴት የስራ ፈጣሪ ጋር እናስተዋውቃችኋለን
መጀመሪያ ከኢትዮጵያ ስወጣን አንድ አመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ ምናየው ጸጉራችን ነው ጸጉራችን መርገፍ ይጀምራል ከውሃውም ነው
እንግዳችን ገነት ስለሺ ትባላለች የሽሩባ የጸጉር ቅቤ ተቋም መስራች ናት ክፍለ ዘመናትን ሲሻገር የቆየው ከላሞተት የተገኘ የጸጉር ቅቤን አሽጋ ለዓለም ገበያ አቅርባለች በሌላ ዘገባ ደግሞ የቶኪዮ ኦሎምፒክ እንዴት እንደሰነበተ እንሰማለን የምሽቱ ተረኛ አስተናጋጅ ኤደን ገረመው ካቀናባሪያችን ኤልያስ አስማረ ጋር በመሆን ምሽቱን እየመራው አብራችሁ ዘልቃለሁ አሁን ላጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል
አመሰግናለሁ ኤደን የዩናይትድ ስቴትስ ዓለም አቀፍ ተራድኦ አስተዳዳሪ ሆኑት ሳማንታ ፓወር ወደ ኢትዮጵያና ሱዳን የሚያደርጉትን ጉብኝት ጀምረዋል በትናንትናው ዕለት ከሱዳን የውጭ ጉዳይ ሚኒስትር ማርያም አልዛዲ ጋር በሁለቱ ሀገራት የጋራ ፍላጎቶች ላይ ፍሬያማ ውይይት ማድረጋቸውን ሱዳን በሺዎች የሚቆጠሩ ከትግራይ የመጡ ስደተኞችን በማስተናገዷ አድናቆታቸውን እንደገለጹ እንዲሁም ቀጠናዊ መረጋጋትን ለማጎልበት ሀገሪቱ ባላት ሚና ላይ መወያየታቸውን በኦፊሳላዊ ገጻቸው ላይ አጋርተዋል ሳማንታ ፓወር ቀጣይ መዳረሻቸው ኢትዮጵያ እንደምትሆን ይጠበቃል ከኢትዮጵያ ብሔራዊ የደህንነት አማካሪ እንዲሁም ከጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ተብሎ እንደሚጠበቅ የተቋማቸውን ከፍተኛ ባለስልጣን ጠቅሶ ሮይተርስ ዘግቧል ወደ ትግራይ ክልል ካለ ክልከላ ሰብአዊ ድጋፎች ሊገቡ በሚችሉበት ሁኔታ ላይ መምከር የጉዟቸው ዋና ዓላማ እንደሆነ ተጠቅሷል ይህ በእንዲህ ያለ በትግራይ ክልል ውስጥ እየጨመረ ላለው የሰብአዊ ድጋፍ ፍላጎት መልስ ይሆን ዘንድ ዩናይትድ ስቴትስ ከ149 ሚሊዮን ዶላር በላይ ድጋፍ መመደቧ ታውቋል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ይፋ ባደረገው መግለጫ ላይ ገንዘቡ ለቀጣይ ሁለት ወራት 5 ሚሊዮን ያክል ሰዎችን ለመመገብ የሚውል 172,000 ሜትሪክ ቶን ጥራጥሬና ዘይት ለመግዛት እንደሚውል አስታውቋል ድጋፉ ከጾታ ጥቃት የተረፉ ሰዎችን ጉዳይ ለማደራጀት የማህበራዊ ጉዳይና ጤና ሰራተኞችን ለማሰልጠንም እንደሚውል ተገልጿል። ዩናይትድ ስቴትስ የትግራይ ነጻ አውጪ ግንባር ወደ አጎራባች አፋር ክልል መስፋፋቱንና የኢትዮጵያ መንግስት የክልል ሚሊሻዎችን ለማደራጀት መወሰኑን ጨምሮ የተባባሰው ውጥረት በእጅጉ እንዳሳሰባት አስታውቃለች። ዩናይትድ ስቴትስ ባለፈው ሳምንት በኦማን የባህር ዳርቻ በነዳጅ ጫኝ መርከብ ላይ ለደረሰው ጥቃት ኢራንን ከሳለች። የሀገሪቱ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ኢራን ጥቃቱን ለመፈጸሟ እርግጠኛ መሆናቸውን አስታውቀዋል። ቴህራን የታጠቁ ሰው አልባ አውሮፕላኖችን በቀጠናው ላይ እያበረረች መሆኗንም ጠቅሰው ከሰዋል። የዩናይትድ ስቴትስ ቁንጮ ዲፕሎማት ኢራን ላደረሰችው ጥቃት የሚጠቀስ ምክንያት እንደሌላት ተናግረዋል። ጥቃቱ የተፈጸመው በሰሜን አረቢያ ባህር ላይ በነበረው ሜርሰር ስትሪት በተባለ መርከብ ላይ ሲሆን የመርከቡ ባለቤት በለንደን መቀመጫውን ያደረገው ዞዲያክ ድርጅት ባለቤት እስራኤላዊው ቢሊየነር ኤያል ኦቨር ናቸው። ጥቃቱ የአሰሳ ንጻነት ዓለም አቀፍ ጉዞ ንግድ እንዲሁም በባህር መስመሩ ተጠቃሚ የሆኑ ሰዎችን ህይወት አደጋ ላይ እንደሚጥል የተናገሩት ብሊንከን ዩናይትድ ስቴትስ አጋሮቿና የመካከለኛው ምስራቅ መንግስታት ተገቢውን የአጸፋ እርምጃ እንደሚወስዱ አክለዋል። የነፍስ አድን መርከቦች በሳምንቱ መገባደጃ የሜዲትራኒያን ባህርን ለማቋረጥ የሞከሩ ከ700 በላይ ሰዎችን እንዳዳኑ ፍልሰተኞችን የሚደግፉ ተቋማት ቡድን በትናንትናው ዕለት አስታውቋል። የአሁኑ ቁጥር የተሰማው የተባበሩት መንግስታት ድርጅት የፍልሰተኞች ተቋም ባለስልጣናት ፍልሰተኞችን የመንከባከቡን ኃላፊነት ለሜዲትራኒያን ሀገራት ብቻ ከመተው ፍትሐዊ የኃላፊነት ክፍፍል በሀገራት መካከል እንዲኖር በድጋሚ ጥሪ ባቀረቡበት ሰሞን ነው። ኤስኦኤስ ሜዲትራኒ የተሰኘው ነፍስ አድን ድርጅት ኦሽን ቫይኪንግ በተሰኘው መርከቡ አማካኝነት ከቅዳሜ ጀምሮ 6 የነፍስ አድን ዘመቻዎችን አድርጓል። ሲዋች ከተሰኘው የጀርመን ድርጅት ጋር በቅንጅት የተንቀሳቀሰው ተቋሙ ያተረፈው በእድሜ ትንሹ ተጓዥ የ3 ወራት እድሜ ብቻ ያለው ጨቅላ እንደሆነም ተነግሯል።
ጋምቢኖ ቢኦኤ ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቤ መደመጡን ይቀጥላል። ለምሽቱ አበይ ወዳደረግናቸው ርዕሶች እንሻገር። የመጀመሪያው ዘገባችን የወታደር ልጆች በግል ትምህርት ቤቶች ነጻ የትምህርት ዕድል እንዲያገኙ ከሚያደርግ ወጣት ጋር ያስተዋውቀናል። ወጣቱ ባሪያስ በዛብህ የኢትዮጵያ ግጥምን በጃዝ መድረክ ላይ ቋሚ ደንበኛ ነው። ይህ ወጣት ላለፉት 3 ዓመታት ለየት ያለ የበጎ አድራጎት ስራዎች ላይ ሲሰራ ቆይቷል። ይህ የበጎ አድራጎት ስራው ደግሞ የወታደር ልጆች በግል ትምህርት ቤቶች ውስጥ የነጻ የትምህርት አገልግሎት እንዲያገኙ ማስቻል ነው። ከወጣቱ ጋር ቆይታ ያደረገው ኬኔዲ አባተ ቀጥሎ ያሰማናል።
ከውድቀት በኋላ ትሳኤ እንዳለሽ ትንቢት ይናገራል። የህፃናት ጩኸት፣ የእናቶች ለቅሶ በምድርሽ ላይ ጸንቶ ጩኸቱ ቢሰማ፣ ይሄ ዋዜማሽ ነው የትንሳኤሽ ዜና በዓለም እንዲሰማ።
ይህ ወጣት ባሪያስ በዛብህ ይባላል። ጋዜጠኛና ገጣሚ ነው። ከልጅነቱ ጀምሮ አሁን እስካለበት የወጣትነት እድሜው ለስነ ጽሁፍ ከፍተኛ ፍቅር ያለው ባሪያስ በብዙ የስነ ጽሁፍ መድረኮች የተለያዩ ስራዎችን እያቀረበ ዛሬ ላይ ደርሷል። ከዝነኛ ገጣሚያንና ሌሎች የስነ ጽሁፍና የኪነ ጥበብ ዘርፍ ባለሙያዎች እስከ ጀማሪያኑ ድረስ በሺዎች የሚቆጠሩ ባለተሰጥኦዎች ግጥሞችን ጨምሮ የተለያዩ ስራዎቻቸውን የሚያቀርቡበት የኢትዮጵያ ግጥምን በጃዝ መድረክ ቋሚ ደንበኛም ነው ባሪያስ በዛብህ።
ኢትዮጵያ ግጥምን በጃዝ እውነት ለመናገር ወንበር አልባ የማይወዳደር ግን የታላቋ የኢትዮጵያ የፓርላማ ተወካይ ነው ብዬ ማመን እችላለሁ። በራሴ ሁሌ ሀገር ላይ የሚደረገውን ነገር አጽንኦት ሰጥቶ ያያል፣ አጽንኦት ሰጥቶ ይሰራበታል። ህዝብ ከመከፋፈል ከብሔርተኝነት እንዲወጣ አብዝቶ ይሰብካል። ይህን ሲሰብክ ደግሞ የራሱን ነገር ኢንቨስት እያደረገ ነው። በመላው ኢትዮጵያ የሚገኙ ልጆቹን እየጠራ ትልልቅ ዲስክረኞችን ገጣሚዎችን እየጋበዘ ነው ፕሮግራም የሚሰራው እና በሺዎች የሚቆጠሩ አንጋፋ ምሁራን መድረኩ ላይ ቆመዋል። ከ2000 በላይ ገጣሚያን ፐርፎርም አድርገውበታል። አማተር ገጣሚያንን አውጥቶ ለሀገር አብቅተዋል እና በዚህ ልክ ዶሚኔት ያደርጋል ኢትዮጵያ።
ከ10 ዓመት በላይ እድሜ ባለው ጦቢያ ግጥምን በጃዝ መድረክ ባሪያስ ባለፉት 3 ዓመታት አስተማሪና አዝናኝ ስራዎቹን አቅርበዋል።
ዘፋኝ መንግስተ ሰማያትን አይወርስም ብለሃል፣ ግጥሙን ለሰጠስ ምን አስበሃል?
ወጣቱ ጋዜጠኛና ገጣሚ ባሪያስ በዛብህ የተመረጡ ስራዎቹን ማንነቱን ካልገለጸው አንጋፋ ድምጻዊ ስራዎች ጋር በማቀናጀት ለህትመት ለማብቃት ዝግጅት ለማጠናቀቁ ማጫውቶኛል።
ወደ ህትመቱ ለመምጣት ደግሞ አንድ አንጋፋ ኢትዮጵያዊ ሙዚቀኛ ጠይቄያለሁ። እኔ 30 ግጥም፣ አንተ 30 ግጥም እናዘጋጅና መድብል እናውጣ፣ በኢትዮጵያ የሙዚቃ ታሪክ ውስጥ መጽሐፍ ያለው ሙዚቀኛ አላቅም የግጥም መድብል ያለው እና እስኪ ቺን እኔ እናንተን ጀምር ብዬ ፍቃድ የሰጠኝ አንድ አንጋፋ ሙዚቀኛ አለ። ፍቃድ ጠይቄ ነው እንግዲህ ስሙን የምጠቅሰው። አሁን በቅርብ ጊዜ ከእሱ ጋር መጽሐፍ እየሰራ ነው፣ እንግዲህ በቅርብ ጊዜ ይወጣል ብዬ አስባለሁ።
ወጣት ባሪያስ ገጣሚና ጋዜጠኛ ብቻ አይደለም፣ ብዙም ባልተለመደ ዘርፍ የበጎ አድራጎት ስራ በግሉ በማከናወንም ላይ ይገኛል። ይኸውም የወታደር ልጆች የተሻሉ በሚባሉ የግል ትምህርት ቤቶች ያለ ክፍያ በነጻ የትምህርት እድል እንዲያገኙ ማስቻል ነው። ይህን ለማሳካት ከ2011 ዓ.ም ጀምሮ ጥረት ሲያደርግ ቆይቷል። ለምን?
ዋናው ሀሳቡ መጀመሪያ 2011 ፕሮፖዛል ሳስገባ ለመከላከያ ሚኒስቴር ኢትዮጵያ ውስጥ የደሃ ልጅ ያልተማረ አማራጭ የሌለው አማራጭ ሲያጣ የሚገባበት ተደርጎ ነው የሚታሰበው የኛ የሚሊተሪ ቤት እና ይሄ ደግሞ ሰዎች አማራጭ አጥተው የደሃ ልጅ ስለሆኑ የሚገቡበት ሳይሆን እናት ሀገራቸውን ከወራሪ ጠላት ለመታደግ የሚገቡበት ከፍ ያለ ስፍራ ነው። ሰዎች ይህንን ሀሳብ ቢይዙ ጥሩ ነው። ሰው ደሃ ስለሆነ ስላልተማረ ስላጣ ስለነጣ የሚገባበት ቤት ሳይሆን እናት ሀገሩን ወዶና ፈቅዶ ሊያገለግል የሚገባበት ከፍ ያለ የተከበረ ስፍራ ነው፣ በዛ ሀሳብ እንሄድ የሚል ሀሳብን አሰርጻለሁ በሰዎች ዘንድ ብዬ ነው እኔ ፕሮፖዛሉን ያስገባሁት።
ዛሬ ላይ ታዲያ ጥረቱ ፍሬ አፍርቶ በተለያዩ የኢትዮጵያ ክፍሎች የሚገኙ በርካታ ትምህርት ቤቶች የወታደር ልጆችን በነጻ ተቀብለው ለማስተማር ቃል እንደገቡለት ይገልጻል። ከቀጣዩ የ2014 ዓ.ም የትምህርት ዘመን ጀምሮ ፕሮጀክቱ እንደሚተገበርም እንዲሁም
ኢትዮጵያ ውስጥ በጣም ትልልቅ የባለ ስልጣን ልጆች ትልልቅ የባለ ሀብት ልጆች የሚማሩበት ውድ የሚባል ትምህርት ቤቶች አሉ። እነኚህን ትምህርት ቤቶች የማይነካቸው የወታደር ልጆች አሉ። ማለት እዛ ለመግባት በጣም ብዙ ነገር የሚያንሳቸው ግን ትልቁን ሀገሪቷን ያቆሙት የነሱ ወላጆች ናቸው። እና ኢትዮጵያን ብለው ዳር ድንበር ሲሄዱ ግን ልጆቻቸውን እዚህ ከተማ ላይ አባ ከናሚ ሌለው ማንንም ሊይዝልን አይችልም። እና ትልቁን ለኢትዮጵያ የመቆም ዋጋ የከፈሉትን ደም ያፈሰሱትን አጥንት የከሰከሱትን ልጆቻቸውን ያብራኮቻቸውን ክፋይ ልክ እንደየትኛውም እንደ ሀብታምና እንደ ባለስልጣን ልጅ ገብተው መማር አለባቸው የሚል ጥያቄን እየጠየቅኩ እንግዲህ የመጀመሪያ ጉዞዬን ወደ ሐዋሳ ነው ያደረኩት። ቀጥሎ ሻሸመኔ፣ ቀጥሎ ቢሾፍቱ፣ አዳማ፣ የደቡብ ክልል ኦሮሚያ፣ አማራ ብዙ ሀገር ሄድኩኝ በራሴ እና የትምህርት ቤት ባለቤቶቹን እና ዳይሬክተሮቹን እያገኘው የባለውለታችንን ልጆች የትምህርት እድል ስጧቸው እናንተ ጋር ተምሮ ፍሬያቸውን እኔ የሚል ጥያቄ ነበር የጠየቅኳቸው። ፈቃዳቸውን ሰጥተውኝ እንግዲህ አሁን የሄድኩባቸው ቦታዎች በመላው ኢትዮጵያ 2014 ለመቀበል ዝግጁ ናቸው።
ይህን የበጎ አድራጎት ስራ ሲያስተባብር እስካሁን ያለማንም ድጋፍ በግሉ ጥረት በራስ ወጪ ሲያከናውን የቆየው ባሪያስ በስካውኑ ጥረቱ የሚታይና የሚጨበጥ ስራ ከሰራ በቀጣይነት ላቀዳቸው የበጎ አድራጎት ስራዎቹ መሳካት ብዙዎች ከጎኑ እንደሚሰለፉ እምነቱ መሆኑን አውግቶኛል። ወጣትነት በእውቀት ከታገዘ ሀገራዊ ፍሬ ማፍራት እንደሚቻል የሚያምነው ባሪያስ ለወጣቶች አለኝ ያለውን መልእክት ማስተላልፏል።
ወጣትነት በእውቀት ሲቆም አሪፍ። የሰው ልጅ እውቀትን በሶስት ነገር ነው የሚያገኘው፣ አይቶ ሰምቶ አንብቦ ነው። በመቅመስ እውቀት ይገኛል ቢያላም ነው። ስለዚህ ወጣት ጊዜውን ማባከን ያለበት ስራውን ሰርቶ በንባብ በማየት በመስማት እውቀቱን ማዳበር። እነኚህ ነገሮች ሲከማቹ ሀገር ለመገንባት እንጂ ሀገር ለማፍረስ አትነሳሳ። እውቀት ሲኖረ ቁጥብ ትሆናለ፣ እውቀት ሲኖረ ህልም ይኖረሃል፣ የሆነ ነገር ለሀገር አበርክተ ማለፍ እንዳለብ ውስጥ ይነግርሃል። ተስፋ መቁረጥ አይመጣም ወደ ውስጥ። ያለምንም እንደመጣ የሆነ ነገር ሰርተ ማለፍ እንዳለብ ይነግርሃል ውስጥ። እና ወጣትነት እኔ በእውቀት ቢደራጅ በእውቀት ካብቶ የነገሪቷን ኢትዮጵያ ተስፋዋን አለም ለሞ ቢያልፍ ነው ምኞቴ።
በስተ መጨረሻ በቃል የምታስታውሰው ግጥም ካለ አጠር ያሉ በተለይ ለወጣቱ ይሆናሉ የምትላቸው?
ማስታውሰው አገር አማን ባልሆነች ጊዜ፣ አሁንም አማን አይደለችም፣ ያው ሰላም ባልሆነች ጊዜ ከለውጡ በፊት እየተባለ ይወራል ብዙ ጊዜ አይደል? ያኔ የምናቀርባቸው ግጥሞች ነበሩ። ከነኛ 1977 አንድ እንጀራ ለሰባት እሱንም ምናልባት ተበልቶ ነበረ። ይኸው ከዚያ ወዲህ ከችግር የሚያወጣ አንድ መሪ ጠፍቶ እንዳልጨርሰው አደገኛ ነው።
ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተንና እንግዳውን እናመሰግናለን። ሁለተኛዋ እንግዳችን ደግሞ ገነት ስለሺ ትባላለች። ነዋሪነቷን በዚህ በአሜሪካ ሀገር በሜሪላንድ ግዛት ነው። እንግዳችን ከአመታት ከሀገር ውጭ ከኑሮ በኋላ የጸጉር መርገፍ አጋጥሟታል። ይህንን ችግር ለመቅረፍ ታዲያ የራሷ የሆነ ሹሩባ ከላም ወተት የተመረተ የጸጉር ቅቤ ማምረቻ ድርጅትን እንድትከፍትና ለዘመናት የቆየውን የኢትዮጵያውያን የጸጉር ቅቤ የመቀባት ባህል ከኢትዮጵያም ውጭ ለማስፋፋት እንድትችል አድርጓታል። ከገነት ስለሺ ጋር ቆይታ አድርጌ ነበረ። ቆይታችን የሚጀምረው ገነት ሹሩባ የጸጉር ቅቤን ለመመስረት ምን እንዳነሳሳት ከምታብራራበት ነው።
ስለና ስለ ጓደኞች ስ አካባቢ ነው እንግዲህ ለመናገር ከትምህርት እንደተመለስን ሁልጊዜ ጸጉራችን ቅቤ ነው የምንቀባው። ከአረብ ጀምሮ ቅቤን ቡድን ምናምን እና ያን ጊዜ ልጅ እያለሽ አታውቂውም ጥቅሙን፣ እንዴት ሃይድሬት እንደሚያደርግ ጸጉር እንደሚያሳድግ፣ ቆዳሽ ደርቆ ከሆነ ደግሞ እሱም እንደሚረዳሽ እንደምታውቂው። ብዙ አይነት ቴክስቸር ጸጉር ነው ያለን ኢትዮጵያ። ኪንኪው አለ፣ ደረቅ ያለው አለ፣ ለስላሳው አለ፣ ረዥም አለ፣ አጭሩ አለ። ጸጉር ግን ጸጉር ነው። ግን ላይ አንድ ላይ የሚያደርገን ምንድን ነው? ሁላችንም ቅቤ እንቀባለን። እንኳን እኛ ሴቶቹ ወንዶቹ እንኳን አባቶቻችን ቅቤ ይቀባሉ። ለጭንቅላትም ጥሩ ነው ይባላል፣ ለፊትም እንደዛ። እንግዲህ ዋናው ችግሩ ምንድን ነው? ኢትዮጵያን
የተመሰረተበት ዋናው እኛ አሜሪካን ሀገር ያለነው ብቻ ሳይሆን የተማለም ያሉ አበሾች በሙሉ በተለይ ሴቶች እህቶቻችን እንድጠይቃቸው መጀመሪያ ከኢትዮጵያ ስከወጥተን አንድ አመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ የምናየው ጸጉራችን ነው። ጸጉራችን መርገፍ ይጀምራል። ከውሃውም ነው ከአየሩም ነው። አየራቸው አሁን እዚህ እኔ ባለሁበት ሀገር አሜሪካን ሀገር እንኳን ብናይ ግንቦታቸው በጣም 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 ያቃጥላል። ዊንተራቸው በጣም ይበርዳል። እንደዛ አይነት ነገርኛ ቆዳ የኛ ጸጉር አያቅም። ምክንያቱም የኢትዮጵያ ወይዘር በጣም ቆንጆ ነው ለሁሉም የሚስማማ እና ከችግር የተነሳ ነው ያመጣሁት ሹሩባን። ማለት መጀመሪያ ኖቲስ ያደረኩት ያወቅኩት የጸጉሪ መሳሳት ነው። በተለይ የፊቱ ሁለት ሁላችንም የወጣ ነው። በአንድ አመት በሁለት አመት ተከታትለን ነው ጓደኞች የወጣ ነው እና ሁሌ እናወራለን በስልክ ይሄ ነገር ይሄን ገዝተሽ ተጠቀሚ፣ ይሄንን ሻምፖ ገዝተሽ ተጠቀሚ፣ ተጠቀም አይሰራም፣ ስገዛ ስጠቀም አይሰራም ወይ ጸጉሬ ምናምን እያልኩ እዛ ቦታ ላይ ስደርስ በጣም ከርድዶ ነበረ ጸጉሬ። በጣም ከርድዶ በጣም አልቆ ነበር እና ሁሉንም ነገር ከሞከርኩ በኋላ አንድ የቀረኝ ነገር ወደ ኋላ ተመልሼ ቅቤውን እዚህ ሀገር ማግኘት አትችም። በተለይ ኒቨኛ ስቴት ሜሪላንድ ኦርጋኒክ የላም ወተት አይሸጥም፣ መሸጥ አይቻልም።
ጥሬ ወተቱ
አይቻልም። ሶ እንግዲህ ምን ማድረግ አለብን? እኔም እና አንድ ሌላ ሰው ፓርትነሪ እንደዚህ ተነጋግረን ሌላ ስቴት ሄደን አይተን እንደዚህ ኢንዲፐንደንት ገበሬዎች አሉ በትልልቅ ኮርፖሬሽን ያልተጠቃለሉ ለነሱ ከነሱ ጋር ተነጋግረን ከዛ በኋላ ደግሞ ችግሩ ምንድነው ሽታው ከዛ በኋላ ኬሚስቶችን ቀጠርን። ወደ ከሁለት አመት በላይ ነው የወሰደብን።
አርጋን ኦይል ወይም የአርጋን ዘይት ሲባል ብዙ ጊዜ ከሞሮኮ ባህል ጋር ይያያዛል። እንዲሁም ደግሞ ሺያ በተር ወይም ደግሞ የሺያ ቅቤ በተለይ በምዕራብ አፍሪካ ለሰውነትም ለጸጉርም እየተደረገ ተቀሙበታል እና በጣም የተለመዱ ቅቤዎች ናቸው። ቅቤ ግን የጸጉር ቅቤ በዚህ ደረጃ ለገበያ ቀርቦ ታይቶ አይታወቅም። እንዴት ነበር አቀባበሉ?
በአንዳንዱ በጣም የሚያስቅ ነበረ። መጀመሪያ ለምሳሌ ወደ ፋብሪካ ስንወስድ ምን አይነት ቅቤ ነው? የማንጎ ቅቤ ነው? የሺያ በተር ቅቤ ነው? ምናምን ሲሉን አይ ከላም ወተት ቅቤ ነው ስንላቸው መጀመሪያ የላም ወተት ምክንያቱም ሰምተው አያውቁም በጣም ብዙዎቹ። ነገር ግን ብዙዎቹ የአፍሪካዊ ለምሳሌ አሁን ጋና ሱቅ አለን፣ የኬንያም ደግሞ እየጠየቁን ነው እንደዚህ እንደዚህ። ሳውዝ አፍሪካን በጣም በጣም ብዙዎቹ ይገዛሉ። የደነገጡት እዚህ ያሉት አፍሪካን አሜሪካኖቹ ናቸው። እነሱም የሚያውቁት እንዳልሽው የሞሮኮን ኦይል ከሞሮኮ እንደሚመጣና በጣም ጥሩ እንደሆነ፣ የሺያ በተር ከጋና ከሴንትራል አፍሪካ በጣም ብዙ እንደሚመጣ እንደዛ እንደዛ ነገር። ግን የላም ወተት በኋላ ለሳስረዳቸው ምራሻኩን ካለፉ በኋላ አንደርስታንድ ያደርጋሉ። ሌላው ነገር ደግሞ ስለ ቅቤውን ብቻ አይደለም የምንነግራቸው። ቅቤውም ኦሪጂኔት ያደረገው ኢትዮጵያ መሆኑን፣ ኢትዮጵያ ማናት። ከሳውዝ ኮሪያ ኦርደር ይመጣል፣ ከሳውዝ አፍሪካ ኦርደር ይመጣል፣ ከኢትዮጵያም ስልክ ይደወልልናል፣ ከዱባይም ይደወልልናል። ከበጣም ብዙ ቦታ ኢንተረስት አለን። እንትን እያደረግን ነው እየላክን ነው ያለ ነው። ነገር ግን ከኛም ውጪም ደግሞ እነዚህ ዩቱብ የሚሰሩ ልጆች የታወቁ ልጆችን ሞክረውት በደንብ ቴስቲፋይ አድርገዋል፣ ተናግረዋል። አዎ በትክክል ነው እንዲህ እንዲህ የተባለው እንዲህ ፕሮሚስ የተደረገው በቶሎ ላይ እንዲህ እንዲህ ፋውንደሯ እንዲህ እንዲህ ብላለች የተባለ የእውነት ነው ያሉት። እና ትልቅ 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 አቀባበል ነው።
እንግዲህ አሁን በሰው ሀገር ኢሚግራንት የሚባለው ወይም ስደተኛ ነሽ፣ በተጨማሪም ሴት ነሽ፣ በዛ ላይ ደግሞ ለየት ያለ የፈጠራ ምርት ይዘሽ ነው ወደ ገበያ የመጣሽው እና እነዚህ ነገሮች እንዴት ናቸው? እንደው በአጠቃላይ ጥቁር ሴት ሆኖ አዲስ ነገር ይዞ ወደ ገበያ መምጣት በሰው ሀገር
ቀላል አይደለም። እንደምታውቂው በአማርኛ በምናገረው አክሰንቴ ነው እንግሊዝኛ የምናገረው። እንግሊዝኛ የመጀመሪያ ቋንቋ ወይም ስላልሆነ ከመጀመሪያው ጀምረሽ ስትጀምሪ በአስር ጊዜ እየደወልኩኝ ከቻፕ እያደረኩኝ እየደወልኩኝ ተስፋ ሳልቆርጥ አይደውሉልሽም፣ ፋክተሪዎች መልሶ አይደውሉልሽም፣ ገበሬዎቹ መልሶ አይደውሉልሽም። አክሰንትሽን ሲሰሙ ሲሪየስ አድርገው አይወስዱሽም። በዛ ላይ እንዳልሽው ሴት ነኝ ገና ፊቴን ሳያዩኝ ገና በአክሰንቱ ራሱ አለመግባባት ሁሉ አለ። በጣም 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 ወጣውረዳለ ግን ትልቁ ልዩነቱ አይ ቲንክ ካለማወቅ ነው ካለመማር ነው ካለማወቅ ነው የነሱም የራሳቸው ቢዝነስ ራን የሚያደርጉ ሰዎች ናቸው ስለዚህ 10 ጊዜ እየደወልኩ እየጨቀጨቋቸው እነሱ ጊዜያቸው ማጥፋት አይፈልጉም እና አንድ ቀን ሰልችቷቸው ሳነሱ ግን አስረዳቸዋለሁ ይሄን ያለው ግን ሁሉም ነገር ሞልቶ በክፍያም ጨምር ይሄን ለዚህ መክፈል አለብሽ ለዛ መክፈል አለብሽ ስለዚህ ሹሩ በሰክሰስፉል ይሁን አይሁን ሰው ይውደደው አይውደደው ከማወቄ በፊት ኦሬዲ እኔ በጣም ብዙ ኢንቨስት አድርገንበታል ምክንያቱም እኔ ፐርሰናሊ ስለረዳኝ ምክንያቱም ጸጉሬን ስላስተካከለልኝ ምክንያቱም ያደግኩበት ስለሆነ ምክንያቱም እገዛ በኋላ ያወረሰች ምናምን ያደርጋሉ ስትጀምሪ በጣም በጣም ብቸኛ የሚያደርግ ስራ ነው ምክንያቱም አንቺ ነሽ እንዳልኩሽ ትሬዴ በትሬኒንግ ፎቶግራፈር ነኝ የቢዝነስ ሰው አልነበርኩም ስለዚህ የእንዳንዱን ነገር እንዴት አድርጌ ደውዬ መጠየቅ እንዳለብኝ እንዴት አድርጌ መልሼ እንደገና ቼክን ማድረግ እንዳለብኝ ራሴን ማስተማር ነበረብኝ እና እኔው ብቻ ነበር ለብዙ ጊዜ
እሺ ስለ ምርት ቆይታ ጊዜ እናወራ ደግሞ ምናልባት ሰዎች ጥያቄ ሊኖራቸው ይችላል አሁን በኢትዮጵያ የበሰለ ቅቤ ወይም ሽታ ይቀይራል ቅድም ካነሳ ነው ጋር ምናልባት ይያዛል አንድ ምርት ምን ያህል ጊዜ ይቆያል
በጣም ጥሩ እንግዲህ ቅቤ ለብቻው ሞልድ ያልሆነ ቦታ ወይም ፀሐይ ላይ ካላስቀመጥሽው ቅቤውን ቁጭ አድርገሽ ፍናርሽ ቁጭ ካደረግሽው ቅቤ እስከመጨረሻው ጊዜ እንኳን ልሰጥሽ አልችልም አይበላሽም ቅቤ ነው የሚበላሽው ምንድነው ሌላ ነገር ሲቀላቀልበት እጅ ሲነካው ሲገባ ባክቴሪያ ኢንትሮዲውስ ሲደረግ ምናምን ነው ሰው የኛ ምንድነው ያደረግነው ኤክስፓይሬሽን ዴት መኖር አለበት ሁሉም ፕሮዳክት ላይ የግድ ነው በህግ ነው እሱ እኛ ያደረግነው አንድ አመት ድረስ መቆየት ይችላል ብቻ ፀሐይ ላይ አድርጎ ፀሐይ ላይ ካደረጋችሁ ይቀልጣል ከዛ ቤትሽ ተታስገብዩ ደግሞ መልሶ ቀበ ይሆናል እንደማንኛውም ከዛ ውጪ ግን ምንም ችግር የለውም ነገር ግን እኔ ፐርሰናሊ 3 አመት ያ የሆነው ቀበ ያለ ኢንፍሬት ውስጥ አስቀምጥኩት ትንሽ ነው የምትቀቢው እና ጊዜ ይኖርሻል ይሰጥሻል
መጨረሻ ላይ የረሳ ነው ያላረሳ ነው መጨመር ትፈልጊው ሀሳብ ካለ
እንግዲህ ያው እንዳልኩት ያው በኮሚኒቲው ምክንያት ነው ለዚህ የምንደርሰው እና በጣም ብዙ ሌሎች ስቴቶችም አሉ ዩሮፕም ያሉ በጣም ዩሮፕ የሚኖሩ ልጆች ሌላ ሀገር የሚኖሩ ልጆች በጣም ይሰቃዩ አሉ የጸጉር ቅባት እንደዚህ ቅቤ አጥተው ለራሳቸው የሚሆን በጣም እኛ እንኳን አሜሪካን ሀገር ያለነው ልጆች ትንሽ ምርጫም ሊኖረን ይችላል ይሄው ሹሩባ ቅቤም ወጥቷል እንደዛ ነገር ነገር ግን ለምሳሌ ውጭ ያሉት ስቶሮች ትልልቅ ስቶሮች አበሻ ኦን የሚያደርጋቸው ምናምን እነሱ ኦርደር ቢያደርጉላቸው ይደርሳቸዋል ለነሱ እዚህም ብዙ ስቴትም ያሉትም እያንዳንዱን ሺፒንግ እየከፈሉ ምናምን እንትን ከሚሉ አጠገባቸው ያለ ትልቅ ስቶር ካለ ሄደው ኦርደር ቢያደርጉ ለነሱ አርብላቸዋል እና ያው ፌስቡክም አለን ሹሩባ ኢትዮጵያን ሄርበተር ብላቸው መግባቱ ይችላሉ ኢንስታግራምም አለን ሹሩባ ኢትዮጵያን አለ እዛም ቢሆን ሹሩባ ለብቻው አይደለም እናት ውቀት ነው የአያቴም የቅድመ አያቴም የሁላችንም እውቀት መሆን አለበት እዛ ጃር ውስጥ ያለው ምክንያቱም ኢትዮጵያዊ ነው ሪፕሬዘንት ያደርገናል እንግዲህ መድረስ ያለብኝ እናደርሳለን ሻምፖም ኮንዲሽነር ቅባቱም ወደፊት ይወጣል ተከተሉን ነው የምንለው
እሺ ሹሩባ የኢትዮጵያ የጸጉር ቅቤ መስራች ገነት ስለሺ እግዚአብሔር ይስጥልኝ አመሰግናለሁ
እሺ እኔም በጣም አመሰግናለሁ ሄደን እግዚአብሔር ይስጥልኝ
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። አሁን ሀብታሙ ስዩም የስፖርት ዘገባዎችን ይዞ ይጠብቃችኋል።
و ዛሬ አመሻሹን በተደረጉ ውድድሮች አፍሪካውያን የሩጫው ዘርፍ ገናና መሆናቸውን በጃፓን ቶኪዮ ኦሎምፒክ ላይ ዳግም አሳይተዋል። ኢትዮጵያን በማህደሯ ላይ አንድ የብርና አንድ የነሐስ ሜዳሊያዎችን አክላለች። በወንዶች 3000 ሜትር መሰናክል ውድድር የሞሮኮው ሱፊያን ኤልባካሊ ውድድሩን በ8 ደቂቃ ከ8 ሰከንድ ከ9 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ የወርቅ ሜዳሊያ ለሀገሩ አስገኝተዋል። ኢትዮጵያዊው ለሜቻ ግርማና ኬንያዊው ቤንጃሚን ኪገን በሰከንዶች ልዩነት ተከታትለው በመግባት የብርና ነሐስ ሜዳሊያ ባለቤት ሆኗል። ሌላው በጉጉት የተጠበቀው የሴቶች 5000 ሜትር የፍጻሜ ውድድር ለኔዘርላንድ በምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን አሸናፊነት ተጠናቋል። የ28 ዓመቷ ሲፋን 12 ከግማሹን ዙር በ14 ደቂቃ ከ38 ሰከንድ ከ38 ማይክሮ ሰከንድ በማጠናቀቅ ኔዘርላንድን ለወርቅ አብቅታለች። በግሏ የመጀመሪያው የኦሎምፒክ ወርቅ ሜዳሊያም ሆኖላታል። ኬንያዊቷ ሄለን ኦብሪ የብር፣ ኢትዮጵያዊቷ ጉዳፍ ጸጋይ የነሐስ ሜዳሊያዎችን በማግኘት የሀገራቸውን የሜዳሊያ ቁጥር ከፍ አድርገዋል። ስማቸውንም በኦሎምፒክ የክብር መዝገብ ላይ አስመዝግበዋል። የቶኪዮ ኦሎምፒክ የሁለተኛ ሳምንት ክንውኖች ተጀምረዋል። ቀልብ ሳቢ ስፖርታዊ ትዕይንቶችም እየታዩ ይገኛሉ። በከፍታ ዝላይ ዘርፍ የተወዳደሩት አንድ ጣሊያናዊና አንድ ኳታራዊ ተወዳዳሪዎች ሁለቱም የወርቅ ሜዳሊያ እንዲሸለሙ ተወስነዋል። ጣሊያናዊው ጂያን ማርኮ ታምቤሪና ኳታራዊ ሙታዝ ባርሲም አሸናፊውን ለመለየት የተቀመጠውን የ2 ሜትር ከ39 ሳንቲሜትር ከፍታ በዝላይ ለማለፍ 3 ጊዜ ሞክረው አልተሳካላቸውም ነበረ። በስተመጨረሻ ዳኞች ተወዳዳሪዎች ከተስማሙ ለሁለቱም የወርቅ ሜዳሊያ መስጠት እንደሚችሉ ነግረዋቸዋል። መስማማታቸውን ያስታወቁት ተወዳዳሪዎች በእንባ የታጀበ ደስታቸውን ሲገልጹም ታይተዋል። በተያያዘ ዜና የቬንዙዌላ ሱሉስ ዝላይ ተወዳዳሪ የሆነችው ዩሊማር ሮጃስ ከ26 ዓመት ወዲህ የመጀመሪያ የሆነውን የዓለምም ሆነ የኦሎምፒክ ክብረ ወሰንን በአንድ ቀን አስመዝግባለች። ሮጃስ በመጨረሻ ሙከራዋ 15 ሜትር ከ67 ሴንቲሜትር ለመዝለል ችላለች። የቶኪዮ ኦሎምፒክ መልካም ስፖርታዊ ጨዋነት የታየበት መድረክም ሆኗል። ለዚህ ማሳያ የሚሆኑት በወንዶች 800 ሜትር ሩጫ ተወዳዳሪ የሆኑት የዩናይትድ ስቴትስ ሱ አይዚያ ጆይት እና የቦትስዋናው ኒጄል አሞስ ናቸው። ለሩብ ፍጻሜ ለማለፍ ውድድራቸውን በሚያደርጉበት ጊዜ ተጠላልፈው ቢወድቁም አንዳቸው ላይ ንዴታቸውን ከመወጣታቸው ይልቅ በወንድማማችነት መንፈስ በመተቃቀፍ ውድድሩን ከሌሎች ተወዳዳሪዎች በ54 ሰከንዶች ዘግይተው ጨርሰውታል። ከውድድሩ በኋላ አሞስ ወደ መጨረሻው ዙር ውድድር እንዲገባ ሲፈቀድለት ጆይት ግን ከውድድሩ ውጭ ሆኗል። የቶኪዮ ኦሎምፒክ የውዝግብ አፍታዎችንም እያስተናገደ ይገኛል። በግዳጅ ወደ ሀገሬ እንድሳፈር ልደረግ ነው ያለች የቤላሩስ ተወዳዳሪ ክሪስቲና ሲማኖስኪያ አኔዳ በተሰኘው አውሮፕላን ማረፊያ ጣቢያ ወደሚገኘው ፖሊስ ጣቢያ በመሄድ ከለላ አግኝታለች። ፖላንድና ቼክ ሪፐብሊክ ለአትሌቷ ማናቸውንም ድጋፍ ለመስጠት ጥያቄ አቅርበዋል። የአጭር ርቀት ተወዳዳሪዋን የተባበሩት መንግስታት ድርጅት የስደተኞች ተቋም ተወካዮችም እንዳነጋገሯት ተሰምተዋል። አትሌቷ አሰልጣኛዋ በሌሊቱ ወደ ክፍሏ በመሄድ ውድድሯን በማቋረጥ ወደ ሀገሯ እንድትመለስ በበላይ አካል መታዘዟን መናገራቸውንና በግዳጅ በቱርክ አየር መንገድ ሊያሳፍሯት መሞከራቸውንም ተናግራለች። ተጨማሪ ዘገባዎች የተገኙት ከአሶሺየትድ ፕሬስ ነው።
Come back to me. I got to see you. I'm going to rush out to the mall. I'm going to rush out to the mall. ነበር አሪፍ አይችልም ማውፈትሬ
አድማጮቻችን ስለነበረን ቆይታ እያመሰገንን የሰኞ ምሽት የጋቢና ቤ መሰናዶን እዚህ ላይ አጠናቀቅን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ እያላችሁ አድርሱን። በጀመርነው ሙዚቃ እንሰናበታችኋለን። ደህና ደሩ።